ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬ አርብ ጥቅምት 30 2011 ዓ.ም ምሽት ዝግጅታችንን እናስተዋውቃችሁ። በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና በቤንሻንጉል ጉምዝ መካከል ያሉትን ችግሮች እንዲፈታ ጠየቁ።
ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያየው ለምንድን ነው ብሎ ነው ጥያቄያቸውን የሚያቀረቡት። ከቤኒሻንጉል ጉሙዝ የተፈናቀሉ እና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር።
በአዳማ ዩኒቨርሲቲ የሚገኙ ተማሪዎች ናቸው። ሙሉ ዘገባ ይኖረናል።
የማህበረሰብ አገልግሎት በሎስ አንጀለስ
እዚህ በምንኖርበት አካባቢ አንድ ቀብር ለማካሄድ ከ18 እስከ 20 ሺህ ብር በላይ እንደ መጠነኛው የመጨረሻውን ደረጃ ነው ነግረሽ።
ዘር፣ ፖለቲካ፣ ቀለም፣ ሃይማኖትና ኢትዮጵያና ኤርትራውያን ሳይለያያቸው እድር ማቋቋማቸውን ይናገራሉ። ዘገባ አለን።
በማክሰኞ የዩናይትድ ስቴትስ የአማካኝ ዘመን ምርጫ እውነትም የሴቶች የፖለቲካ ዓመት። አሜሪካውያን መራጮች ከምንጊዜውም በላይ ቁጥራቸው ከፍተኛ የሆነ ሴቶችን መርጠዋል።
I stand here before you tonight as your congresswoman elect with many firsts behind my name.
እንዴት ያለ ግሩም ጉዞ ነው ያሳለፍነው። ዛሬ ተመረጨ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆሚያለሁ።
የምርጫ ውጤቱን በተመለከተ ዝርዝር ዘገባ ይኖረናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። ወደ መጀመሪያው ዜና እናልፋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሶማሊያው ፕሬዝዳንት መሐመድ አብዱላሂ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ አመሻሹን ባህር ዳር ከተማ ገብተዋል። መሪዎቹ ባህር ዳር ከተማ ሲደርሱ የከተማዋ ነዋሪዎች ደማቅ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸውን መኪና እያሽከረከሩም መሪዎቹን የባህር ዳርን ከተማ አዘዋውረው አስጎብኝተዋቸዋል። መሪዎቹ ዛሬ ማለዳ ላይ በጎንደር ከተማ ያደረጉትን ጉብኝት አጠናቀው ነው ባህር ዳር የገቡት። ጠዋት ጎንደር ከተማ በነበራቸው ቆይታ በጎንደር ዩኒቨርሲቲና በደንቢያ ወረዳ የመስኖ ልማት ፕሮጀክቶችን ጎብኝተዋል። ከሰዓት በኋላ የቡሬ የተቀናጀ የግብርና ኢንዱስትሪ ማቀነባበሪያ ፓርክንም ጎብኝተዋል። በባህር ዳር ከተማ በሚኖራቸው ቆይታም ከኤፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሶስትዮሽ ውይይት ያደርጋሉ። መሪዎቹ የሚያደርጉት ውይይት ለአፍሪካ ቀንድ ሰላምና የኢኮኖሚ ትብብር የሚፈጥር ሲሆን በክልሉም የህዝብ ለህዝብ ትብብር ያጠናክራል ሲሉ አንድ የክልሉ ከፍተኛ የመንግስት ባለስልጣን ገልጸዋል።
ጸሎት አይደለም የምፈልገው እንድታስቡልኝም አልሻም አሉ አንዲት ካሊፎርኒያ ውስጥ ከሚገኝ ቡና ቤት ውስጥ በአንድ አንጋች ልጃቸው የተገደለባቸው እናት። ሱዛን ሶማቶስ ኦርፋኖስ ልጃቸው ቴሌማከስ ባለፈው ዓመት በላስ ቬጋስ በአንድ የሙዚቃ ፌስቲቫል ላይ አንድ ነፍሰ ገዳይ በተመሳሳይ ተኩስ ከፍቶ በርካታ ሰዎችን ከፈጀበት ጥቃት ተርፎላቸው ነበር። በያዝነው ሳምንት መጀመሪያ ታዲያ በካሊፎርኒያ ግዛቷ ሁለተኛ ትልቅ ከተማ ታውዘንድ ኦካስ ከተማ ጎራ ያለበት በኦርናንደርሊን ናይን የተባለ ቡና ቤትና ምግብ ቤት እንደ እርሱ ከላስ ቬጋሱ ጥቃት የተረፉ ሌሎችን ጨምሮ 12 ሰዎች በተገደሉበት ድንገት ለህልፈት መዳረጉ ተነግሯል።
በመጨረሻም የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ከስራ መሰናበታቸውን ተከትሎ አዲሱን የኮንግሬሱን የህግ መምሪያ ምክር ቤት ጠንከር ብለው ከሚቆጣጠሩት ዲሞክራቶች ጋር በሩሲያ ጣልቃ ገብነት ምርመራ ጉዳይ ሊፈጥር የሚችለው ፍጥጫ ከሆዲው እየተቀጣጠለ ነው።
የፖለቲካና የሪዮታ ዓለም ልዩነቶች ጽንፍ በያዙበትና ግጭቶች በበዙበት ቢሆንም ሁለቱ የዩናይትድ ስቴትስ ምክር ቤቶች እርስ በርሳቸውና ከፕሬዚዳንት ትራምፕ ጋር ተባብረው ሊሰሩ የሚችሉባቸው ጥቂት የፖሊሲ እቅዶች አይጠፉም ሲሉ ተንታኞች ገለጡ። የማክሰኞውን ምርጫ ተከትሎም በመንግስት አስተዳደር ውስጥ የተፈጠረው የኃይል ሚዛን ክፍፍል ሁለቱ ፓርቲዎች በምክር ቤቶቹ ተፈጻሚ ሊያደርጓቸው የሚችሏቸውን እቅዶች የፖለቲካ ተንታኞቹ አመልክተዋል። የተከፋፈለ የመንግስት አስተዳደር በዩናይትድ ስቴትስ ፖለቲካ እንግዳ አይደለም ሲሉ ያስረዱት ዋና መቀመጫውን ዋሽንግተን ያደረገውና ሁለቱንም ተቀናቃኝ የፖለቲካ ፓርቲዎች በእኩል የሚያስተናግደው የፖሊሲ ማዕከል የፖለቲካ ተንታኙ ጆን ፎርቴር አህዳዊ ይዘት የተላበሰ የመንግስት አስተዳደር ከነበረን በላይ የኃይል የሚዛን ክፍፍሉ በጎላበት አስተዳደር ተመርተናል ብለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። በተለያዩ የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሰላማዊ ሰልፍ በማድረግ መንግስት በምዕራብ ኦሮሚያና ቤንሻንጉል ጉምዝ መካከል ያሉትን ችግሮች እንዲፈታ ጠይቀዋል። የኦሮሚያ ክልል ጸጥታና አስተዳደር ቢሮ ምክትል ኃላፊ ከትላንት በስቲያ ከአሜሪካን ድምጽ የኦሮሚኛ ክፍል ጋር በነበራቸው ቆይታ ችግሩን ለመፍታት በሁለቱ ወገን ውይይት እየተደረገ መሆኑን ገልጸዋል። ሙክታር ጀማል ተጨማሪ አለው።
ሰሞኑን በምዕራብ ኦሮሚያ እየታየ ያለውን የዜጎች መፈናቀልና ሞትን ተከትሎ ኦሮሚያ ክልል ውስጥ በሚገኙ የተለያዩ ዩኒቨርሲቲዎች ተማሪዎች ወጥተው ችግሩን መንግስት ጣልቃ ገብቶ መፍትሄ እንዲያመጣ ጠይቀዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ በጅማ ዩኒቨርሲቲና ወለጋ ዩኒቨርሲቲ ያነጋገርኳቸውም ተማሪዎች ይህንን ገልጸውልኛል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያነጋገርኩት ተማሪ መንግስት ይህን ጉዳይ ጣልቃ ገብቶ መፍትሄ እንዲያመጣ ጥያቄያችንን አቅርበናል ብለውኛል።
ሰላማዊ ሰልፍ ነበረ፣ አዳማ ሳይንስና ቴክኖሎጂ ግቢ ውስጥ ማለት ነው። ተማሪዎች በአንድ ሰዓት አካባቢ ተነስቶ ድምጻቸውን ሲያሰሙ ነበር።
ምን ብለው ነው ድምጻቸውን የሚያሰሙት?
በወለጋ አካባቢ ያለው ነገር ሰዎች መንግስት ጣልቃ እንዲገባልን ለምንድን ነው ዝም ብሎ ህዝባችን ሲፈናቀል መንግስት የሚያየው ለምንድን ነው ብሎ ነው ጥያቄያቸውን ያቀረቡት። አሁን በመፈክር መልክ ነው የቀረበው።
ለዚህ ለጥያቄያችሁ የዩኒቨርሲቲው ሌላ ደግሞ ከዩኒቨርሲቲ ውጭ የሆነ የመንግስት አካል መጥቶ መልስ የሰጣችሁ አለ?
ማንም ይህንን ጉዳይ ጣልቃ ገብቶ ወይ ደግሞ መልስ ለመመለስ ችግራችን ምንድን ነው ብሎ የጠየቀ አካል የለም። ልጆች ግቢ ውስጥ ነው ድምጻቸውን ሲያሰሙ የነበረው። ከትልቁ በር መውጫ ድረስ ሄደው ድምጻቸውን ሲያሰሙ ነበር።
ከዛ በኋላ ምንድን የሆነው? አሁን የመማር ማስተማር ሂደቱ ምን ላይ ነው ያለው? ሰልፍ የወጡ ሰዎችስ እንዴት ሆነ? ከዛ በኋላ
አይ ማንም አልተናገራቸውም። የግቢን ፖሊስ ጨምሮ ማንም የተናገራቸው የለም። በሰላም ነው የተጠናቀቀው። ከተጠናቀቀ በኋላ ሁሉም በሰላም ግቢ ውስጥ እየተዘዋወረ ነው።
በወለጋ ዩኒቨርሲቲ ያነጋገርኩት ሌላኛው ተማሪ ደግሞ ተማሪዎቹ በግቢ ውስጥ ባቀረቡት ጥያቄ ላይ የዩኒቨርሲቲው ፕሬዚዳንት ዶክተር ኤባ ሚጀና ተገኝተው እንዳነጋገራቸው ነግረውኛል።
የኦሮሚያ ፖሊስ ወደ ቄሮዎች በሚወስደው እርምጃ ማቆም አለበት፣ ነፍሳት መጥፋት የለበትም። ከቤኒሻንጉል ጉሙዝ የተፈናቀሉና ከተለያዩ ስፍራ እየተፈናቀሉ ያሉ ህዝቦች መፍታቸው ይከበር፣ መንግስትም ለእነሱ የሚያስፈልገውን እርዳታ መስጠት አለበት በሚለው ነው።
ለዚህ ጥያቄያችሁ መልስ የሰጣችሁ የዩኒቨርሲቲው ወይ ደግሞ የመንግስት ሌላ የውጭ አካል አለ?
ለጊዜው የተገኙት የዩኒቨርሲቲው ዶክተር ኤባሚ ጃና ነበር የተገኙት። እነሱም ግቢውን የሚመለከት ጥያቄ ለመመለስ ሞክረዋል። ሌላውን ደግሞ መልስ ለሚሰጥ አካል እንደሚያቀርቡት ጥያቄዎቻችንን እንደዛ መልስ ሰጥቶን ነበር።
የዛሬው የተማሪዎችን ጥያቄ በተመለከተ ከመንግስት አካል ምላሽ ለማግኘት ያደረግኩት ጥረት አልተሳካልኝም። ነገር ግን የጅማ ዩኒቨርሲቲን በተመለከተ የዩኒቨርሲቲው የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር ዶክተር አሸናፊ በላይ ይህም ብለውኛል።
ተማሪዎቹ ዛሬ ጧት ላይ በርግጥ ትናንትም በቴክኖሎጂ ካምፓስ እንደዚህ ጥያቄ አንስተው ነበር። እነዚህ የተነሱት ሐሳቦች በብዛት ዩኒቨርሲቲ የሚመለሳቸው ስላልሆኑ ተማሪዎቹ በሰላም ሐሳባቸውን ገልጸው ወደ ትምህርታቸው ተመልሰዋል። ይሄን መቼም እንደግፍ ሲሆን ያቀረቡት ጥያቄዎቻቸው በአግባቡ ተይዘው ለሚመለከተው አካል ነው ዩኒቨርሲቲ ማቅረብ የሚችለው እንጂ እነዚህ ጥያቄዎች ላይ እንደ ዩኒቨርሲቲ የራሱ የሆነ መልስ መስጠት ስለማይችል ተማሪዎችን ጥያቄያቸውን ለሚመለከተው አካል ፎርዋርድ በማድረግ ይተባበራል ማለት ነው።
በነቀምቴና አካባቢው በዚህ ሳምንት የተከሰተውን ችግር ተከትሎ ትላንት ከአሜሪካ ድምፅ ጋር ቆይታ ያደረጉት የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ሁሴን ፈይሶ ችግሩን ለመፍታት የኦሮሚያ ብሔራዊ ክልላዊ መንግስትና የቤንሻንጉል ብሔራዊ ክልላዊ መንግስት ሁለቱ አመራሮች በቅርብ እየተነጋገሩ መሆኑን ገልጸዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያውያንና ኤርትራውያን የማህበረሰብ አገልግሎት በሎስ አንጀለስ በዩናይትድ ስቴትስ በኢትዮጵያና ትውልደ ኢትዮጵያ ቀብር በማስፈጸም በኩል የሚያጋጥማቸውን ችግር ለመፍታት ዘር ጎሳ ሳይለያቸው ሃይማኖትና ፖለቲካ ሳይለያቸው በአንድ ላይ እድር አቋቁመው እንደሚንቀሳቀሱ በሎስ አንጀለስ የሚገኙ የአንድ እድር አስተባባሪ ቦርድ አባላት ገለጹ። ጽዮን ግርማ ዝርዝር አላት።
ኢትዮጵያውያንና ኤርትራውያን ማህበረሰብ በዩናይትድ ስቴትስ ቆይታቸው ከሚገጥሟቸው ችግሮች አንዱ የቅርብ ቤተሰብ ሲሞትባቸው አስክሬኑን ለመቅበርም ሆነ ወደ ትውልድ አገራቸው ለመላክ የሚያስከፍላቸው ወጪ ከፍተኛ እንደሆነ ይናገራሉ። እንዲህ ያለ ተደጋጋሚ ችግር በማህበረሰባችን መድረሱ አሳዝኖን ከአራት ዓመት በፊት ድር ቢያብር ብለን በአገራችን የምናውቀውን የማህበረሰብ አገልግሎት አቋቋመን ይላሉ። በሎስ አንጀለስ እድሩ እንዲመሰረት ካደረጉት አንዱ የሆኑት ሊቀመንበሩ አቶ ፀሐይ አርጋው
ስንመጣ በዚህ በአሜሪካን ምድር ውስጥ ሁሉ ነገር አለ። ነገር ግን ወገኖች በፍቅር ስላልተሰባሰብን ብዙውን ጊዜ ሰዎች ቀብር በሚካሄድ ጊዜ ወደ ልመና እንሄዳለን። በአንድ ጊዜ ያ ቤተሰብ አስከሬን ማስተናገድ አይችልም። ወደ ልመና ስንሄድ ችግሮች አሉ። የነዛ ችግሮች ወደ ትውልድ የሚያልፉ ችግሮች እየሆኑ መጡ። እነዛም ደግሞ ወደ ትውልድ የሚያልፉት እኛ ቆመን ስንለምን የእኛ ልጆች ያንን ልመና እንዲያዩ ጋበዝ ናቸው። እስከ መቼ ነው የምንጋብዛቸው የሚል አእምሯችን ውስጥ ተካቶ የተወሰኑ ሰዎች እነዚያውን የቦርድ አባል የሆኑ ሰዎች ተሰባስበን መንገዶች ለምን አንቀይስም ብለን ነው ወደዚህ ዓላማ ውስጥ የመጣ ነው።
አንድ ሰው ሕይወቱ ሲያልፍ ለመቅበርም ሆነ አስክሬኑን ወደ ሀገሩ ለመላክ ከፍተኛ ወጪ ያስወጣልም ይላሉ።
በዚህ በምንኖርበት አካባቢ አንድ ቀብር ለማካሄድ ከ18 እስከ 20 ሺህ ብር፣ ከ20 ሺህ ብርም በላይ እንደ መጠነኛው የመጨረሻውን ደረጃ ነው ነግረሽ።
ይህን ገንዘብ ደግሞ በአንድ ጊዜ መክፈል አይቻልም ያሉት አቶ ፀሐይ
እስከዛ ደረጃ ይሄዳል። ያንን ደረጃ አንድ ሰው አጋጣሚ ሲሞት በአስቸኳይ ከኪሳችን ወይም ከተለያየ ካስቀመጥነው ነገር ላይ አንስተን መክፈልና መቅበር አንችልም። ኑሮ ወጣ ገባ ነው። የዚህ ሀገር ኑሮ እንግዲህ ሁላችንም እናውቀዋለን። በቼክ ሰርተን በቼክ ተዳድረን ያለን ህይወት ነው የምንገፋው። ልጆች እናሳድጋለን፣ ቤተሰብ እንመራለን። ኑሮውን በምናካሄድበት ሰዓት ድንገተኛ ሞት ሲመጣ ያኔ ሆኖ አንስተን ካለን ገንዘብ ላይ 20 ሺህ ብር ወይም 25 ሺህ ብር አውጥተን ቀብር ማስተናገድ ሰው አስክሬን መቅበር አንችልም።
በዚህ ምክንያት ገንዘቡን ማውጣት ያልቻለ የሚኖረው አማራጭ ለእርዳታ አደባባይ መውጣት ነው።
አስከሬን ተቀምጦ በየሱቆቻችን እዚህ የንግድ ማዕከሎች አሉ፣ የሃይማኖት ተቋማት፣ ወደ እነዚህ ተቋማት ሁሉ እየተካሄደ ይለመናል። ያም ተለምኖ ሳይሟላ ሲቀር አስከሬኑ ይቀመጣል፣ አማራጭ የለምና። እነዛን አማራጮች ብዙ ጊዜ እነዛ ስቃዮች ስለታዩ አንደኛ ሀዘኑ ሁለት ሀዘን ነው። አንድ ሰው ሲሞት የእግዚአብሔሩን ሞት በጸጋ እንቀበለዋለን፣ ወደ እሱ ነው እና የምንሄደው። ሁለተኛው ሞት ግን ገንዘብ አቶ አስክሬን አለመቅበር ነው። አስክሬን ይዘው የሚቀመጡ ቤተሰቦች፣ ልጆች፣ ሚስቶች፣ አባቶች፣ እናቶች አሉ። ያ ገንዘብ ህዝቡ እስከሚሰባሰብና እስከሚያሟላ እስከ ወር ማስቀመጥ ነው። አማራጭ የላቸውም እና ይቀመጣል። ካርቶን ይቀመጣል፣ የሟች ፎቶግራፊ ይቀመጣል። የሟች ለምሳሌ እኔ በሞት ባለቤቴ ቆማ ከነ ልጆቿ ካርቶን ይዛ ፎቶግራፊን ይዛ መለመን አለባት። እነዚህ ነገሮች በእለታዊ ወቅታዊ ሰዓት ላይ መመለስ ያልቻሉ ጥያቄዎች ናቸው። በአንድ ጊዜ አንድ ሰው ሄዶ አይሹር ስለተሽው ራውቶ መቀበር ስላልቻለ ወደ ልመና መጣን። ያንን ልመና ለማጥፋት ለምንድን ነው ህብረት ማንፈጥረው ነው ይሄን አመጣጥ ያስገደደን?
ይህ ደግሞ ሊያቆም ይገባል በማለት አቶ ጸሃይ እድር እናቋቁም ብሎ ጠራን ይላሉ የቦርዱ አባል አቶ ሰለሞን አስራት።
የሀገራችን እድር አይነት ሳይሆን ያከፋፈሉ የምናምኑ ከነው ደምቡ ከዚህ ሀገር ጋራ እንዲገናኝ ተደርጎ የተሰራ ነው። የሀገራችን እድር አይታችሁ ከሆነ ወራዊ መዋጮ አለው፣ እድርተኛ ሲሞት ለቅሶ መድረስ አለ። ይሄ ግን ከሀገሩ ሁኔታ ጋር ተገናኝቶ ወራዊ ክፍያ ይኖረው ሰው ሲሞት ብቻ ነው የሚከፈለው ብሎ ሲነግረን መጀመሪያ ይህን ሀሳብ ሲያመጣልን ግር ብሎን ነበር። እድሮ ነው ወራዊ ክፍያ ከሌለው እንዴት ይሆናል ብለን ነበር። እንግዲህ በሀሳቡ ተስማማን። ቦርድ አባላት ክሬት እንዲመሰረት ሆነ። ከዛ እድሩ ተወለደ ማለት ይችላለሁ። ከዛ እድሩን ማሳደግ የኛ የእድር አባላቶች ጥረት ብቻ ሳይሆን በጣም ብዙ ሰዎች ተባብረውናል።
በወቅቱም የፖለቲካ አመለካከት፣ የሃይማኖት፣ የብሔርና ሌሎች ጉዳዮች ማህበረሰቡን የከፋፈለበት ጊዜ በመሆኑ የመጀመሪያው ቃል ኪዳናችን ለቀብር በአንድ ላይ እንቁም የሚል ነበር ሲሉ አቶ ሰለሞን እድሩን ሲያቋቁመ የነበረውን ሁኔታ ወደ ኋላ ተመልሶ ያስረዳሉ።
እኛ ስለሞተ ሰው ነው እድሩ ትልቁ ኃላፊነት። አንድ ሰው ሲሞት ያ አስከሬን በክብር እንዲቀበር ነው የምናደርገው። ስለዚህ የሞተ ሰው ደግሞ ዘርም የለውም ሃይማኖትም የለውም፣ ሞቷል፣ ሬሳ ነው። ስለዚህ በመሀላችን እያንዳንዱ ሰው የግል የፖለቲካ አመለካከት ሊኖረው ይችላል፣ ግን ያን የፖለቲካ አመለካከት እዚህ እድር ውስጥ በምንም ተአምር ማንጸባረቅ አይችልም። በአብዛኛው ኢትዮጵያኖችና ኤርትራውያኖች ሲሆኑ፣ ሌሎች ግን ከኢትዮጵያውያኖች ጋር በጋብቻ የተሳሰሩ የእኛን ባህል የተቀበሉ አፍሪካን አሜሪካኖችም ቢሆን አሜሪካኖችም ቢሆን ላቲኖችም ቢሆን የተወሰኑ አሉበት፣ በጋብቻ የተሳሰሩ የእኛን ባህል የተቀበሉ።
በዚህ ሀሳብ ተስማምተውም ሃይማኖት፣ ዘር፣ ቋንቋ፣ ቀለም፣ የፖለቲካ አመለካከትም ሆነ ማንነት ሳይለያያቸው ለቀብር በጋራ መቆም የሚያስችላቸውን እድር አቋቁመው የማህበራዊ አገልግሎት እየሰጡ እንደሆነ ተናግረዋል። በዚህ አገልግሎታቸውም የተለያዩ ሽልማቶችን መቀበላቸውን አሳይተውናል። አድማጮች፣ የዚህን ፕሮግራም ሙሉ ክፍል እሁድ ምሽት ከሶስት ሰዓት ጀምሮ በሚቀርበው ፕሮግራማችን ላይ ይዘን እንመለሳለን። በተጨማሪም በምስል መከታተል ከፈለጋችሁ ከዌብሳይታችንና ከፌስቡክ ገጻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደሚቀጥለው ዘገባችንም እናልፈው። በማክሰኞ የዩናይትድ ስቴትስ የአማካኝ ዘመን ምርጫ እውነትም የሴቶች የፖለቲካ ዓመት፣ አሜሪካውያን መራጮች ከምንጊዜውም በላይ ቁጥራቸው ከፍተኛ የሆነ ሴቶችን መርጠዋል። ከሁሉም ከዲሞክራቲክና ከሪፐብሊካን ፓርቲው ቢያንስ 120 ሴቶች አሸንፈዋል። የቪኦኤዋ ካሮላይን ፕሬሱቴ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
ፕሬዚደንት ዶናልድ ትራምፕ ቃለ መሐላቸውን ፈጽመው አስተዳደሩን በተረከቡበት ዕለት በማግስቱ እንደ አውሮፓውያን አቆጣጠር ባለፈው ጥር 21 ቀን ማለት ነው 2017 በተካሄደው አገር አቀፍ የተቃውሞ ሰልፍ ሴቶች ቁጣቸውን መግለጻቸው የሚታወስ ነው። ሜሪሊን ስታር አንዷ የዚህ ሰልፍ ተሳታፊ ነበሩ።
ዋ እነዚህ ደግሞ ብላችሁ እንዳትንቁን፣ ለትግል ተነስተናል።
ዛሬ ታዲያ ያውላችኋ ያኔ እንደዛቱት ሴቶቹ ቀጥ ብለው ኮንግረሱ መምሪያ ምክር ቤት ተዥጎደጎዱ ያሉ አይጠፉም። አዲሱ የተወካዮች ምክር ቤት በመጪው ጥር ወር ሲከፈት ቢያንስ 96 ሴት አባላት ይኖሩታል። 25ቱ ለመጀመሪያ ጊዜ የተወዳደሩ ናቸው። ለየት ባሉ ማስታወቂያዎች ከመራጮቻቸው ጋር የተዋወቁት የፍሎሪዳዋ ማካርሰል ፓውል እና የካንሳሷ ሻሪስ ዴቪድስ በግልጽ የወጡ ተመሳሳይ ጾታ አፍቃሪ ሲሆኑ፣ ሻሪስ እንደ ኒው ሜክሲኮዋ ተመራጭ ዴቢ ሃላንድ ዩናይትድ ስቴትስ ኮንግረስ አባል ለመሆን የበቁ የመጀመሪያ የነባር አሜሪካውያን የአሜሪካ ህንድ ተወላጅ ሴት ናቸው። ዴቢ ሃላንድ
I didn't have a role model in Congress, someone another native woman that I could go to and ask.
Congress ውስጥ ይሄን እንዴት አከናወንሽው? በዚህ ጉዳይ ምን ትመክሪኛለሽ? በየመጠይቃት አሪያ የምትሆነኝ የአሜሪካ አንዶች ተወላጅ ሴት አልነበረችኝም።
This is the year of the woman.
ይህ የሴቶች አመት ነው።
ከፍሎሪዳ የተመረጡት የቀድሞዋ የካቢኔ አባል ዳና ሸለላን ድምጽ ነው የሰማነው። የ77 አመቷ ዳና አዲስ ገቢ የድሜ ባለጸጋ አባል በመሆን በምክር ቤቱ ታሪክ የሚወዳደራቸው የለም። በምክር ቤቱ ታሪክ ከምን ጊዜውም በእድሜ እጅግ ወጣት ተመራጮችም አሉ። የ29 አመት እድሜዎቹ የአይዋዋ ተመራጭ አቢ ፌንክናውር እና የኒውዮርክ አሌክሳንድሪያ አካሲዮ ኮርቴዝ.
That's exactly what this is. Not a campaign or an election day, but a
በቃ ይሄ እኮ በትክክሉ አንድ የምርጫ ዘመቻ ወይም አንድ የምርጫ ቀን ሳይሆን ንቅናቄ ነው።
በርግጥም ያ ንቅናቄ የመጀመሪያዎቹን ሙስሊም ሴቶች ኮንግረስ አስገብቷል። የሚኒሶታ ሚኒያፖሊስዋ ትውልደ ሶማሊያዊ ኤላን ኦማር እና ከዲትሮይት ሚሽገን የተመረጡት ፍልስጤማዊቱ አሜሪካዊት راشيدا طالب
What an amazing journey this has been. I stand here before you tonight as your congresswoman elect with many firsts behind my name.
እንዴት ያለ ግሩም ጉዞ ነው ያሳለፍነው። ዛሬ ተመረጨ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆሚያለሁ። ተመራጭ የኮንግረስ አባል ራሺዳ ታሊብ ነኝ።
የካሊፎርኒያዋ ሪፐብሊካን ፓርቲ አባል ያን ኪምም የመጀመሪያዋ ኮሪያዊት አሜሪካዊት የተወካዮች ምክር ቤት አባል ሲሆኑ የቴኔሲዋ ሪፐብሊካን ማርሻ ብላክበርን ደግሞ የመወሰኛ ምክር ቤት አባል ሆነው ተመርጠዋል። ካሁን በፊት እንዲህ እንዳሁኑ ሴቶች በብዛት ምክር ቤት የገቡበትና የሴቶች አመት የተባለው እንደ አውሮፓውያን አቆጣጠር 1992 ነበር። ያኔ ግን ለመምሪያው 24 ለሴኔቱ 6 ሴቶች ብቻ ነበሩ የተመረጡት። ተንታኞች ይሄ ያሁኑ የሴት ተመራጮች መበራከት ይቀጥላል ብለው ነው የሚጠብቁት። የአሜሪካን ዩኒቨርሲቲዋ ሞሊ ኦሮርክ
Now that women have gotten a taste and a flavor for what that means they really have broadened
አሁን ሴቶች ጣሙናው ቀውታልና አላማቸውን ሰፋ አድርገው ቅድሚያ ትኩረት በሚያስፈልጋቸው የፖሊሲ ጉዳዮችና እነሱን በሚመለከቱ ጉዳዮች ላይ ማተኮር ይኖርባቸዋል።
በቅርቡ ነበር ኢንተርፓርላመንታሪ ዩኒየን የተባለው ድርጅት በአገር አቀፍ ደረጃ በሚያገለግሉ ሴት የምክር ቤት አባላት ብዛት አሜሪካ 104ኛ እንደሆነች ያስታወቀው።
That change came tonight.
ዛሬ ለውጡ እውን ሆኗል። ደስ ይበለን።
ዩናይትድ ስቴትስ በIPU ሰንጠረዥ ያላት 100ኛ ደረጃም መሻሻሉ አይቀርም።
Tani dosto ko, and ye agado.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን በድጋሚ የምናሰማችሁ ዘገባ ይሆናል። በዓለማችን በአዳዲስ ቴክኖሎጂ ዘርፍ በርካታ የስራ እድሎች እየተፈጠሩ ይገኛሉ። አንዲት ካሜሮናዊት መምህርት የሳይንስ ባለሙያ መሰረታዊ ስልጠናዎች ከተሟሉ ሴቶች በአዳዲስ ቴክኖሎጂ ፈጠራ ዘርፍ ስኬታማ የማይሆኑበት ምንም ምክንያት የለም ትላለች። ይህቺ ባለሙያ በርካታ የካሜሮን አዳጊ ሴት ልጆች በዘርፉ የበለጠ እንዲሳተፉ ጥረት በማድረግ ላይ ትገኛለች። አራሻ አርሳባዲ የዘገበውን መስታወት አራጋው ይዘዋለች።
እነዚህን ሮቦቶች በመቆጣጠር ላይ የሚገኙት አዳጊ ወጣቶች ለአዳዲስ የቴክኖሎጂ ፈጠራ የሀገሪቱ የወደፊት ተስፋዎች ናቸው። በዓለማችን መደበኛ የትምህርት እድል ከማያገኙት 95 በመቶዎቹ ሴት ልጆች ናቸው። እነዚህ ወጣቶች ይህንን ይለውጣሉ የሚል ተስፋ ተጥሎባቸዋል። ዛቬራ ዩጎፎ የቴክኖሎጂ ፈጠራ ተማሪ ናት።
የሌሎች ተማሪዎችን ስኬት ስመለከት የበለጠ ለስራ እንድነሳሳ ያደርገኛል። እኔን ጨምሮ በእኔ እድሜ የሚገኙ ሴት ልጆች በቴክኖሎጂ ፈጠራ ድርሻ እንዲኖራቸው አበረታታለሁ።
ካሜሩን በሚገኘው ኔክስገን በተባለ የትምህርት ማዕከል 20 የሚሆኑ አዳጊ ተማሪዎች ኮድ እንዴት እንደሚጽፉ፣ ሮቦት እንዴት መፍጠርና መገንባት እንደሚችሉ በመማር ላይ ናቸው። ይህ ችሎታቸው ምናልባትም በአሁኑ ጊዜ የሚታየውን በቴክኖሎጂው ዘርፍ የሴቶች ተሳትፎ ማነስን በማሻሻል በፈጠራ ስራ የጾታን እኩልነት በተግባር ያሳያሉ ተብሎ ይጠበቃል። ዣኔት ፋክቫንግ የኔክስገን የዲጂታል ቴክኖሎጂ ማሰልጠኛ ማዕከል መስራች ናት።
እያንዳንዷ ታዳጊ ሴት በጣም የተለየና ከፍተኛ ችሎታ ይኖራታል። ወጣቶቹ ለወደፊት መሆን የሚፈልጉትን እንዲያገኙና መድረስ የሚፈልጉበት ቦታ እንዲደርሱ መርዳት፣ እርግጥ ነው ሁሉም ነገር ከራስ ፍላጎትና ህልም ነው የሚመነጨው። ስለዚህ የአንድን ሰው የስራ ህልም እውን እንዲሆን መርዳትና በችሎታው ከፍታ መጠን ላይ እንዲደርስ እንረዳለን ማለት ነው።
በቅርቡ የተባበሩት መንግስታት ባወጣው መረጃ መሰረት 60 በመቶ የሚሆኑት የካሜሮን ሴቶች ማንበብና መጻፍ አይችሉም። የኔክስገን ማዕከል ሴት አዳጊ ህጻናት ላይ በማተኮር ከችግርና ከረሃብ መታደግን ነው ቅድሚያ የሰጠው። ዣኔት ፋክስበንግ የኔክስገን መስራች።
እድል በማጣት ምክንያት ሰዎች ችሎታቸው ተቀብሮ እንዲቀር አንፈልግም። ስለዚህ መሰረታዊ ችግሮችን ለማሟላት እንጥራለን።
ይህ ማዕከል በህመምተኛና በህክምና ሰጪው መካከል መግባባትን የሚፈጥር ሮቦት ለመገንባት ለሚፈልጉ፣ በገጠራማ አካባቢዎች ለሚኖሩ እንደ ሌይን ላሉ አዳጊ ሴቶች ጥርጊያ መንገድ እየከፈተ ነው።
ህመምተኞቹ በራሳቸው ቋንቋ ሲናገሩ፣ ሮቦት ደግሞ ለዶክተሩ እየተረጎመ ይነግርላቸዋል። እናም ህመማቸው ታውቆ መድኃኒት ይፈለግላቸዋል ማለት ነው።
በዓለማችን የሚገኙ ሁሉም አዳጊ ሴቶች የሁለተኛ ደረጃ ትምህርት እድል ቢመቻችላቸው የህፃናትን ሞት ቁጥር ከግማሽ በታች በመቀነስ 3 ሚሊዮን ህይወት መታደግ እንደሚቻል የተባበሩት መንግስታት ያደረገው የቅርብ ጥናት ያመለክታል።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ንጉሱ ታምሬ፣ የምሽቱ ስርጭት መሐንዲስ ኮኔሊየስ ቲኖር፣ ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
Kun Radio Sagale Amerikati.